1946 ዓ ም መምህር፣ ጋዜጠኛ፣ ደራሲና የስነ እጽዋት ተመራማሪ ካሳይ ገብረ እግዚአብሔር በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ፣ በመምህርነት ደግሞ ከሀረር መሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሰ መምህርነት አገልግለዋል። ከዚያን ጊዜ ጀምሮ እስካሁን ድረስ በባልንጀርነት የሚያውቋቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ስለ ካሳይ እንዲህ ይላሉ።
ከእግዚአብሔር ጋር የምንተዋወቀው የማስታወቂያ ሚኒስቴር እያለሁ እሱ ሀረር መምህር ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለን። እንደገና በሸገር እሁድ እንደገና የሚል ፕሮግራምን ከፍተን ያለፈውን የእሁድ የአርባ አመት ታሪክ እያዋሳን ስንጨዋወት ነበር የኖርነው እና ከአሳይም በጣም በጣም በቅርብ ነው የማውቀው። ሀረር ማሰልጠኛም ጽሁፎችም ለጋዜጦች፣ ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልክ ስለነበረ ከዛ ተዋወቀ እና ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ነው። በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ ርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው። ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው የሚጽፈው ያምንበትን ነው እና ካሳይ ፊት መዋሸት አይቻልም። እሱም አይዋሽም። ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ፣ ትልቁ ችሎታው እውነትን መናገሩና እውነትን መፈለጉ ለእውነት ሲል እንደ መታገሩ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን የሃይማኖት አባቶችን መልካም ስራቸውን ዓለማዊ የሆኑ ያልሆነ ስህተት ሲሰሩ፣ ሙስና ውስጥ ሲገቡ፣ አንዳንድ አላስፈላጊ ነገሮች ሲገቡ፣ ምንኩስና በኢትዮጵያ እንዲሁም ደግሞ ብፁዓን እነማን ናቸው ብሎ እንደ ጾማዊ ውስኪውን ታሪክ ሳይቀር ግልጽ ግልጽ አድርጎ እዛው እንዴት አንተ የምተናገረ እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ እስኪሳል ድረስ እንደዚህ አይነት እውነተኛ ሰው ነው ካህሳይ።
ካህሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ 7 የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ፣ የፊደል ምስጢር ከነ ትርጓሜው፣ ብፁዓን እነማን ናቸው፣ ምንኩስና በኢትዮጵያና እንዲሁም የተለያዩ የስነ ቃል ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በ3 ቅጽ አሳትመዋል። 4 ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር 24 ቀን 2012 ዓ.ም አርፈው ህዳር 25 ቀን 2012 ዓ.ም ግብአተ መሬታቸው ተፈጽሟል። የረዥም ጊዜ ጓደኛቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ካሳይ ገብረ እግዚአብሔር አንባቢና ትጉህ ሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀቱ ረገድ ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል።
ካሳይ የቤተ ክህነት ትምህርት የለውም፣ ግን በስነ ጽሁፉ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎመ እሱም የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መተርጎም የተራመደ ትልቅ ሰው ነው። ቤተ ክህነት ሰርቶ ጉባኤ ዘርግቶ ዜማ ወይም ብሎ አዲስ የተማረ ሰው አይደለም። የግድ ትምህርት ቤት ገብቶ ወንበር መዘርጋት ብቻ፣ ጉባኤ ላይ መቀመጥ ብቻ አይደለም እና ካሳይ እንደዛ ነው።
እሽሩሩ እሽሩሩ በርየ እሽሩሩ በአንተ ነው ማማሩ ሆበሬ ሆበሬ በርየን በርየን ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ በረጅም ዋንጫ በሰፊ ገበታ እያለ ያርሳል። ገበሬው ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም፣ የእርሻውን የሐምሌውን እንጂ። የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሠረት መሆናቸውን በተረትና ምሳሌ ይገልጻቸዋል።
ካሳ ከመምህራን ማሰልጠኛ ከተመረቀ ከዛ በኋላ ተምሮ በባዮሎጂ ዲፕሎማ ያለው ሰው ነው። በዩኒቨርሲቲ ደረጃ ይመስለኛል እና ደራሲ፣ ጋዜጠኛ፣ መምህር ከመሆኑም በላይ ካሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ የጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩ እና እጽዋትን ጭምር እግረ መንገድን ስለሚያጠና የቱ የትኛው በሽታ መድኃኒት ሊሆን እንደሚችል ሁሉ አጠንቶ የደረሰበት ጎበሳ በመሆኑ እንዲህ አይነት ሰው ነው ባጭሩ ካሳይ። ጽፎት አለ። አሁን ጽፎት ካልታተሙት ሶስት ያህል መጽሐፍት አንዱ እነዚህ ምጽዋትን የሚመለከት ነው። እርግጠኛ ነኝ ባለቤቱና ልጆቹ ይህን መጽሐፍ ያሳትማሉ ብዬ ተስፋ አደርጋለሁ።
ላለፉት 15 ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሰይፈ ሚካኤል ካሳይ ገብረ እግዚአብሔር ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ።
ባህልንና ባህላዊ መገለጫዎች የሆኑ ወጎችን ነቃለን የሚላቸው ሴቶች ዙሪያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ከሚጠቅሙት ጥቅም ወይም ገቢ ጋር ተያያዘ የሚነገሩ ስያሜዎች እና አንዳንድ እውቀቶች አሉ እና እነሱን በተመለከተ ተባለው እኔም አደንቃለሁ ገና ያላቸውን። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደው ከቆሎክስ ቤት ከምንለው የእግዚአብሔር ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ብዙ የሚሳቸው ያው በምርምር እና በመጠየቅ እውቀቱን እንደው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ይነሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከእነሱም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በብራና ጽሁፍ ቀለም ለማዘጋጀት ይችላሉ። ከድንጋይም ከአፈርም እጽዋትን ይዘጋጃሉ እና የእጽዋቱን ክፍል ያጠኑ እንደነበር አውቃለሁ።
ዘመናቸውን በንባብና በምርምር ያሳለፉት ካሳይ ገብረ እግዚአብሔር በቀብር ስነ ስርዓታቸው ላይ በተነበበው የህይወት ታሪካቸው መሰረት የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።